ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ከባድ መሳሪያ ጥቃትም ነበረ። እሱ ጋር ተያይዞ ሰዎች መጥተዋል። ቤቶችም የተጎዱ ቤቶችም እንዳሉ መረጃ አለ። የመንገድ መዘጋቶች፣ ፍጥጫዎች እንዳሉ መረጃዎች አሉ። ሙሉ መረጃ ሲኖረን እንደዚሁ አስፈላጊ የሆነ መግለጫ ሚሆን ኢንተርቬንሽን ይኖረናል።
በአማራ ክልል የሰብአዊ መብቶች ኮሚሽን የክትትልና ምርመራ ዲሬክተር አቶ አለሙ ምህረቱ ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። በአርበኞች የድል በዓል መታሰቢያ ኢትዮጵያውያን አንድነታቸውን እንዲያጸኑ የሚል ጥሪ ቀረበ። የዚህም ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ኮቪድ-19 ለዓለም አስጊ የጤና ችግር መሆኑ አበቃ የዓለም ጤና ድርጅት እንዳለው። ዝርዝሩን ቆየት ብለን እናሰማችኋለን። አርብ ሚያዝያ 27 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ሲድራክ ፍራንክሊን ለስርጭት ምህንድስናው ተሰይመዋል። የሰዓቱን የዓለም ዜና የሚያሰማን ደግሞ እንግዱ ወልዴ ነው። ከምሽቱ 4 ሰዓት ከልዩ ልዩ ቅንብሮቻችን ጋር አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወሌ ነኝ። የጀርመኑ መራሄ መንግስት ኦላፍ ሾልዝ የአፍሪካ ህብረት ቡድን 20 የተባለውንና በኢኮኖሚ የበለጸጉ ሀገሮችን ስብስብ መቀላቀሉን እንደሚደግፉ አስታውቀዋል። አፍሪካን በመጎብኘት ላይ ያሉት ሾልዝ እንዳሉት አቋማቸው ለአህጉሪቱ በውስጡ ላሉት ሀገሮችና እያደገ ለመጣው የአህጉሪቱ ህዝብ ካላቸው ክብር የመነጨ ነው። ሾልዝን ያስታወቁት ትናንት በአፍሪካ ጉዟቸው የመጀመሪያ በሆነችው ኢትዮጵያ የሚገኘውን የአፍሪካ ህብረት ዋና መስሪያ ቤት በጎበኙበት ወቅት ነው። በአፍሪካ ሰላምና ጸጥታን ለማስፈን በሚደረገው ጥረት ጀርመን የበኩሏን ማድረግ እንደምትሻም ሾልዝ አስታውቀዋል። ሾልዝ የአራት ቀናት የምስራቅ አፍሪካ ጉዟቸውን በመቀጠል ዛሬ ኬንያ መዲና ናይሮቢ ገብተው ከፕሬዚዳንት ዊልያም ሩቶ ጋር ተገናኝተዋል። ሁለቱ መሪዎች የኢኮኖሚ ግንኙነትን በተመለከተ እንዲሁም በአገሪቱ እየተካሄዱ ባሉ ግጭቶች ላይ እንደሚወያዩ ይጠበቃል። በሱዳን መዲና ካርቱም እና በሌሎችም አካባቢዎች ከባድ ውጊያ በቀጠለበት ሁኔታ እርዳታ ለማድረስ መቸገሩን የዓለም የምግብ ፕሮግራም ትናንት አስታውቋል። በርካታ የተኩስ ማቆም ስምምነቶች ተግባራዊ ሳይሆኑ ቀርተዋል። በሱዳን የምግብ ፕሮግራሙ ቃል አቀባይ ሌኒ ኪንዝሊ እንዳሉት ጦርነትን ሸሽተው አንጻራዊ ሰላም ባሉባቸው አካባቢዎች ለሚገኙ ሰዎች ምግብ በማደል ላይ ናቸው። ኪንዝሊ ከሚገኙበት ጀርመን ለቪኦኤ በላኩት የጽሑፍ መልእክት ፕሮግራሙ ለ384,000 ሰዎች የምግብ እርዳታ ለማድረስ እቅድ መያዙን አስታውቀዋል። ይህም ወደ ከሰላ፣ ገዳሪፍና ነጭ አባይ ክልል እንደሚላክ ተናግረዋል። ኪንዝሊ አክለው እንዳሉት እየተካሄደ ባለው ከፍተኛ ውጊያ ምክንያት በሚሊዮን የሚቆጠሩ ሰዎች በሕይወት ለመቆየት በሚጥሩባቸው አካባቢዎች እርዳታ ለማድረስ አስቸጋሪ ሆኗል። በሱዳን እየተፋለሙ ያሉት የአገሪቱ ሰራዊትና የፈጥኖ ድራሽ ኃይል መሪዎች የሆኑት ሁለት ተቀናቃኝ ጄኔራሎች በተደጋጋሚ ተኩስ ለማቆም ቢስማሙም ተግባራዊ ሳያደርጉት ውጊያውን ቀጥለዋል። የምግብ ፕሮግራሙ ቃል አቀባይ ሁለቱ ወገኖች ለረድኤት ወኪሎች የደህንነት ዋስትና ሰጥተው እርዳታ እንዲደርስ እንዲያደርጉ ጥሪ አድርገዋል። ሚያዝያ 7 በጀመረው ውጊያ ምክንያት በመቶ የሚቆጠሩ ሰዎች ሲሞቱ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንደሚለው ደግሞ 128,000 ሰዎች ሱዳንን ለቀው ወጥተዋል። በሚቀጥሉት ሳምንታት 900,000 የሚሆኑ ሱዳናውያን ወደ ጎረቤት ሀገሮች ይሰደዳሉ ተብሎ እንደሚጠበቅ የስደተኞች ኮሚሽኑ አስታውቋል። በሩዋንዳ ሰሞኑን የጣለው ከባድ ዝናብ ባስከተለው ጎርፍ እና የመሬት መንሸራተት የሞቱት ሰዎች ቁጥር 130 መድረሱ ታውቋል። ተራራማ በሆነችው ሩዋንዳ ከብዙ ዓመታት በኋላ የደረሰ ነው በተባለው አደጋ በሺህ የሚቆጠሩ ዜጎች ያለመኖሪያ ቤት ቀርተዋል። የኪቩ ሐይቅ በሚገኝበት ምዕራባዊ አውራጃ በተለይ ከፍተኛ አደጋ እንደደረሰበት ታውቋል። በመሬት መንሸራተቱ የተፈጠረው የጭቃ ጎርፍ ቤቶችን ሲያወድም፣ መንገዶችን ሲዘጋ፣ ሌሎች መሠረተ ልማቶችንም አውድሟል። ልጄን ድንጋይና አለት ውስጥ ተቀብሮ አገኘሁት። ሆስፒታል ስንደርስ ሕይወቱ አለፈ ስትል አኑንሲያታ የተባለች ወላጅ ለኤፍፒ ዜና ወኪል ተናግራለች። ለቤተሰቤ ከባድ ወቅት ነው። ሌላው ልጄም ጭንቅላቱ ክፉኛ ተጎድቷል። ይተርፋል ብዬ ተስፋ አድርጋለሁ ስትል አክላለች። አንድ አባትና ባለቤቱ ልጆቻቸውን ሲጣሩ ቢውሉም እንዳልመለሱላቸውና ከቆይታ በኋላ ሁሉም ሞተው እንዳገኟቸው ለኤኤፍፒ ተናግረዋል። 5100 የሚሆኑ ቤቶች በአደጋው መውደማቸውንና 2500 የሚሆኑት ደግሞ ጉዳት እንደደረሰባቸው ለማወቅ ተችሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዋይት ሃውስ ብሔራዊ የጸጥታ አማካሪ ጄክ ሰልቨን በሳምንቱ መጨረሻ ወደ ሳዑዲ አረቢያ አቅንተው አገሪቱ ከእስራኤል ጋር ያላትን ግንኙነት ስለምታሻሽልበት መንገድ ከሪያድ መሪዎችን ጋር እንደሚመክሩ ታውቋል። ሰልቨን ጉዞ እንደሚያደርጉ ያስታውቁት የቅርብ ምስራቅ ፖሊሲ የተሰኘው ተቋም በትናንትናው ዕለት ባዘጋጀው አንድ ሲምፖዚየም ላይ ነው። የተባበሩት አረብ ኤሚሬትስ እና የህንድ ተወካዮችም ወደ ሳዑዲ አረቢያ በመጓዝ በኒው ደሊ እና በባህረ ሰላጤው አገሮች መካከል እንዲሁም በአሜሪካና በተቀረው የቀጠናው አገሮች መካከል ስለሚኖር አዲስ ትብብር እንደሚመክሩ ሰልቨን በተጨማሪ አስታውቀዋል። ሰልቨን በሪያድ ከህንድና ከተባበሩት አረብ ኤሚሬትስ አቻዎቻቸው ጋር እንደሚገናኙ ይጠበቃል። በእስራኤልና በሳውዲ መካከል ያለው ግንኙነትን ለማሻሻል ፍላጎት አለን። የመጀመሪያው ተጨባጭ ውጤትም የታየው በባይደን አስተዳደር ጥረት ነው። ይህም በሳውዲ የአየር ክልል ላይ የእስራኤል የመንገደኞች አውሮፕላን እንዲበር አስችሏል ሲሉ ተናግረዋል ሰልቨን። በመጨረሻም ግባችን ግንኙነቱን ሙሉ ለሙሉ ማሻሻል ነው። ይህም የአሜሪካ ብሔራዊ ደህንነት ፍላጎት ነው ሲሉ አክለዋል። ከእስራኤል በቀጥታ ወደ ሳዑዲ አረቢያ የሐጅ መንገደኞች በረራ እንደሚጀምር የባይደን አስተዳደር ባለፈው ዓመት አስታውቆ ነበር። በእስራኤልና በፍልስጤም የሚገኙ የእስልምና እምነት ተከታዮች የመካ ጉዟቸውን የሚያደርጉት በሦስተኛ አገራት በኩል ነው። ካለፈው ሦስት ዓመት ወዲህ የእስራኤል አየር መንገዶች የሳዑዲ አረቢያን የአየር ክልል አልፈው ወደ ተባበሩት አረብ ኤሚሬትስ እና ባህሬን እንዲበሩ ሪያድ ፈቅዳለች። በመጨረሻም አድማጮች፣ የሩሲያ ቅጥር ወታደራዊ ቡድን የሆነው ዋግነር መሪ ተዋጊዎቻቸው በዩክሬን የምትገኘውን ባክሙት ከተማን ለቀው እንደሚወጡ ዛሬ አስታውቀዋል። የዋግነር መሪ የሆኑት የቭጌኒ ፕሪጎዚን እንዳሉት ከአምስት ቀናት በኋላ ተዋጊዎቻቸው ባክሙትን ለቀው የሚወጡት ከባድ ጉዳት ስለደረሰባቸውና የተተኳሽ መሳሪያ እጥረት ስላለባቸው ነው። የዋግነር ቡድን ለአንድ ዓመት ለሚጠጋ ጊዜ ባክሙትን ለመቆጣጠር ሲጥር ከርሟል። የሩሲያ የመከላከያ ሹሞች በምትኩ መደበኛ ሰራዊት እንዲያሰፍሩም ፕሪጎዚን ጠይቀዋል። በመሳሪያ እጥረት ምክንያት አላስፈላጊ የሆነ እልቂት በወታደሮቻቸው ላይ እንደተከተለ የዋግነሩ ቡድን መሪ አስታውቀዋል። ከፍተኛ ዋጋን ያስከፈለውንና ባክሙትን ለመያዝ በተደረገው ፍልሚያ የከተማዋን 80 በመቶ መሬት መቆጣጠራቸውን የዋግነሩ መሪ ከሦስት ሳምንት በፊት አስታውቀው ነበር። የዩክሬን ጦር በወሰደው እርምጃ እንዲሁም የሩሲያ የመከላከያ ባለሥልጣናት ትብብር ነፍገውናል በሚል የዋግነሩ መሪ በሚያሰሙት ቅሬታ ምክንያት ባክሙትን ሙሉ ለሙሉ የመቆጣጠሩ ጥረት ሳይሳካ ቀርቷል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሚያዝያ 27 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ አቀናባሪያችን ደግሞ አባየሁ ገበያው ናት። የቀጥታ ስርጭት ምስልና ድምፅ አቀናባሪው ጆጊል ነው። አሁን በቀጥታ ወደ ምሽቱ አብይ ርዕስ ውሰዳችሁ። በአርበኞች የድል በዓል መታሰቢያ ኢትዮጵያውያን አንድነታቸውን እንዲያጸኑ የሚል ጥሪ ቀረበ። ዛሬ አርብ ሚያዝያ 27 ቀን 2015 ዓ.ም በአዲስ አበባ የድል ሐውልት ታስቦ በዋለው ኢትዮጵያውያን የድል በዓል ላይ ተገኝተው መልእክት ያስተላለፉት ፕሬዚዳንቷ የኢትዮጵያ የዘመኑ ትውልድ አንድነት በመጠበቅና በማጠናከር ላይ ትኩረት እንዲያደርግ ብለዋል። ፕሬዚዳንት ሳህለወርቅ ዘውዴ ጥሪያቸውን ባሰሙበት ቀን ኢትዮጵያ በተለያዩ ፈተናዎች ውስጥ በምትገኝበት በዚህ ወቅት አርበኝነት ለጽናትና ለድል የሚበቃ በሚል መሪ ቃል በተከበረው በዘንድሮ የአርበኞች ድል በዓል ላይ ያገኘናቸው ተሳታፊዎችም የዛሬው ትውልድ ችግሮቹን እንዴት መቅረፍ እንዳለበት ከቀደምቶቹ ልምድ መቅሰም አለበት ነው ያሉት ለአሜሪካ ድምፅ በሰጡት አስተያየት። ኬኔዲ አባተ ተከታትሎታል።
ትናንት በጎንደር ከተማ ውስጥ የተቀሰቀሰውን ውጥረት ተከትሎ በአገር ሽማግሌዎች አማካኝነት ዛሬ በተካሄደው ውይይት ላይ ተሳታፊ እንደነበረ ጠቅሶ ስሙን እንዳንገልጽ የጠየቀን አንድ ወጣት የአማራ ፋኖ አንድነት በጎንደር በተባለው አደረጃጀት በኩል በውይይቱ ላይ መሳተፉን ገልጾልናል። የጎንደር ከተማ ከንቲባ፣ የማዕከላዊ ጎንደር አስተዳደር ባለሥልጣናትና ከፍተኛ የመከላከያ ሰራዊት አመራሮች በውይይቱ መሳተፋቸውን ለአሜሪካ ድምፅ የተናገረው ወጣቱ ከተነሱ ሀሳቦች መካከል የተወሰኑትን ዘርዝረዋል።
የተደረሰበት አንደኛ በየአካባቢው ያለው አማራ ግድያ እንዲቆም፣ ሁለተኛ በተለይ እዚህ አካባቢ ያሉ ጀነራሎች የመከላከያ ሰራዊታቸውን ከውነው ጎንደር ከተማ ሳይል ከተሞችም እንዲያወቁ፣ ሶስተኛ የመጽሐፍ እንትራ ያለው ጦርነቱም ያው ከተነጋገርንበት ሰዓት ጀምሮ ቆሟል። አሁንም እንዲወጣ ትዕዛዝ ተሰጥቷል። ያን እንዲደረግ ሌላኛው በፋኖ አደረጃጀት ላይ ክስክሱ ፋኖ ሰርቷል፣ ፋኖ የለም የሚለውን ሀሳብ ዳግም ከጭንቅላታቸው እንዳያስገቡ፣ አራተኛና ሌላኛው ነጥብ እኛ የክልል መንግስት እጁ በሌለበት ጉዳይ ከፌዴራል በመጣ በግለሰቦች ተልእኮ የሚመጣ ኃይል እንዲቆም፣ ትክክለኛ የመንግስት አካል ከሆነ የክልል መንግስት መጥቶ ቁጭ ብለን ፊት ለፊት ተነጋግረን ሀሳባችን ተቀብሎን በህዝባችን ሰላም ተረጋግጦ ህዝባችን በሰላም ወጥቶ እንዲገባና ሰላሙ እንዲጠበቅልን ወደ ልማት እንዲሰማራ
በተለያዩ የአማራ ክልል ስፍራዎች ያሉ ታጣቂዎችን ያላግባብ በመፈረጅ ማሳደድ ተባብሰዋል። በማህበረሰቡ ዘንድ ስም ያላቸው ሰዎችን የማፈን እንቅስቃሴም ተደርጓል ሲል ክስ የሚያቀርበው ወጣት ትናንት የጎንደር ከተማና አካባቢዋን ለውጥረት የዳረገው እንቅስቃሴ መንስኤም መሰል ቅቡልነት የሌላቸው እንቅስቃሴዎች መሆኑን ይናገራል።
የመጀመሪያው የወሎ አካባቢ በተደረገው የፋኖ አደረጃጀት ገብተው በስልትም ሆነ በሌላ አይነት አጋጣሚ በታት ነው በኋላ ነጥለው ሌላ አይነት ብሎ ፈርጀው ወደ ጫካ በማሳደር ጀመሩ። በኋላይም ጦርነት ጀመሩ።
የአማራ ፋኖ አንድነት በጎንደር የተባለው አደረጃጀት አባል መሆኑን የነገረን ይህ ወጣት በክልል ውስጥ ያለው ውጥረት ረግቦ ሰላም እንዲሰፍን ከተፈለገ ለዓመታት አከራካሪ የሆኑ ጉዳዮችን ከመፍታት ጀምሮ የቅርብ ጊዜ መንግስታዊ አቅጣጫዎች መስተካከል እንዳለባቸው ይሟገታል።
ከፌዴራል ብድግ ብሎ ወደ አማራ ክልል የመጣበት ምንድን ነው? ለዚህ እንኳን መልስ አልሰጡንም። ሊሆን የሚችለው ያልናቸው የክልል መንግስት አለን፣ ለሳምፕል አይደለም መቀመጥ ያለበት። አዲስ ነገር ሲኖር የክልል መንግስት በሰላማዊ መንገድ ያወያይ ህዝባችን፣ እኛም ለመወያየት ዝግጁ ነን። ያወያይ፣ በመወያየት በመነጋገር እናምናለን። ደም መፋሰስ አንፈልግም። የመከላከያ ሰራዊት የደንበር ህይወትን መጠበቅ እንጂ አላማው ወርዶ እዚህ አንዲት ክልል አንዲት ወረዳ የማስቀመጥ አላማም አይደለም፣ ስራውም አይደለም። ይህም እንዲቆም ለጀነራሎች በቀጥታ ተናግረናል።
ወጣቱ በቀጣይ ከክልሉ ባለሥልጣናት ጋር ውይይት እንዲደረግ በዕለቱ አቅጣጫ መሰጠቱንም አክሏል። በአማራ ክልል የተስተዋለው ግጭትና ውጥረት የጀመረው ከሚያዝያ ወር መጀመሪያ ሲሆን ይሄም መንግሥት የክልሎች ልዩ ኃይሎች ፈርሰው ከፌዴራል መከላከያ ኃይሎችና ከፖሊስ ጋር እንዲቀላቀሉ መመሪያ ማስተላለፉን ተከትሎ የመጣ ነው። ይህ ውሳኔ በተላለፈበት የመጀመሪያ ሳምንት ላይ በነዋሪዎችና በፌዴራል ሰራዊት መካከል ግጭት የተስተዋለ ሲሆን በአንዳንድ ቦታዎች ላይ ደግሞ ከአማራ ክልል ልዩ ኃይልና ፋኖ ከተባለው በክልሉ ውስጥ ከሚንቀሳቀሱት ወጣት ታጣቂዎች ጋር ግጭት እንደነበረ መዘገባችን ይታወሳል። በፋኖ ታጣቂና በመከላከያ ሰራዊት መካከል በአማራ ክልል ሰሜን ወሎ ዞን ራያ ቆቦ አካባቢ ተቀስቅሶ የነበረው ጸጥታዊ ችግር በእርቅ እንዲፈታ በሃይማኖት አባቶችና በአገር ሽማግሌዎች በተደረገው ተደጋጋሚ ጥረት ተፈቶ አንጻራዊ ሰላም መስፈኑን በሚያዝያ አጋማሽ መዘገባችን አይዘነጋም። የአማራ ልዩ ኃይልና ፋኖ በሰሜን ኢትዮጵያ ጦርነት ከኢትዮጵያ መከላከያ ሰራዊት ጎን ተሰልፎ የነበረ ሲሆን ልዩ ኃይሉ በሰብአዊ መብት ጥሰቶች ወንጀል ከዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ክስ ይቀርብበታል። ጎንደር ከተማ ነዋሪ የሆኑና ስማቸውን እንዳንጠቅስ የጠየቁን ሌላ አዛውንት ትናንት በከተማዋ ተፈጥሮ የነበረውን ውጥረት መነሻ ነው ያሉትን ገልጸውልናል።
ዛሬ ያው የፋኖ አባላት ነው መንገዱን የዘጉት። ምንድን ነው አዘጋጋቸው? በክልሉ የተፈጠረው መዋከብ፣ ፋኖን የማባረር የማደን መሳሪያ የማስወረድ የሚባለው ነገር ይህን በመቃወም እና አጠቃላይ ሀገራዊ ይዘታም ያለው ነው ስታየው አንዳንድ ያለው ነገሮች እነዚህ በጊዜው የህወሓት የሰላም ስምምነትን በግልጽ አለመታወቁ የህወሓት መሳሪያ አወራረድም ግልጽ አለመሆኑ እና ያለው አጠቃላይ አማራ ችግር የሚነገርም አለው እንደዋና ግን አሁን ለምንድን ነው ፋኖ በህልናው ላይ መከላከያንም አገርም ይረዳ ነው ይሄ መዋከብ ምንድነው መቆም አለበት የሚል ነገር ይዘው ነው በጥዋት ነው ያውኛ እንዳገር ሽማግሌ ነው እንጂ ተንከሳቀስ ነው መንገዱ ይዘጋ ይዘጋም እናውቀው ነገር የለም ግን ያው ጥዋት ያ ነገር ተፈጠረ።
በከተማው ውስጥ ተኩስ እንደነበረ ከትናንት ጀምሮ መንገዶችና ሱቆችም ተዘግተው እንደነበረ ደግሞ ሌላ አንድ ነዋሪ አረጋግጠውልናል።
ያው ግን ተዘጋጋ ሱቁም ተዘግቷል ማንም ስራ እንቅስቃሴ የለም ሁሉም ነገር የለም ጎንደር ቆሞ ነው ያለው ጠዋት ከጠዋት 2:30 ጀምሮ።
በሌላኛው ወገን ተወያይ ናቸው የተባሉትን የመንግስት ተወካዮች አስተያየት ለማካተት ከአማራ ክልልም ሆነ የፌዴራል መንግስት ኮሚኒኬሽን ቢሮ ኃላፊዎች መልስ ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። በሌላ በኩል በአማራ ክልል የተወሰኑ አካባቢዎች እየተካሄደ ነው የተባለው የህግ ማስከበር ዘመቻ በሰብአዊ መብቶች ላይ ያለውን አንድምታና ተጽዕኖ በቅርበት እየተከታተለ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ አስታውቋል። በሰሜን ጎንደር፣ በሰሜን ወሎና በሰሜን ሸዋ ዞኖች አንዳንድ አካባቢዎች ግጭት ያለ መሆኑን በተለይም ሸዋሮቢት፣ አርማንያ፣ አንጾኪያ፣ ገምዛና ማጀቴ በመከላከያ ሰራዊትና በአካባቢው ታጣቂዎች መካከል የተኩስ ልውውጥና በከባድ መሳሪያ ጭምር የታገዘ ጥቃት መኖሩን በመግለጫው ያስታወቀው ኮሚሽኑ በዚህም ምክንያት በሲቪል ሰዎች ላይ የሞት የአካልና የንብረት ጉዳት የደረሰ መሆኑን እንዲሁም ከደሴ ወደ አዲስ አበባ የሚወስደው መንገድ በተለያዩ ጊዜያት የተዘጋ መሆኑን ለማረጋገጥ ተችሏል ብሏል። ዛሬ ባወጣው መግለጫ በግጭቱ ሰዎች መሞታቸውን ከመጥቀሱ ውጪ በቁጥር ምን ያህል እንደሆኑ አልገለጸም። በክልሉ የኮሚሽኑ የክትትልና ምርመራ ዳይሬክተር አቶ አለሙ ምህረቱ በአሜሪካ ድምፅ እንግሊዝኛው አገልግሎት በሰጡት መልስ በአማራ ክልል ሰሜን ሸዋ ዞን የተኩስ ልውውጦች ሪፖርት እንደደረሳቸው ተናግረዋል።
ከባድ መሳሪያ ጥቃትም ነበረ። እሱ ጋር ተያይዞ ሰዎች ሞተዋል። ቤቶችም የተጎዱ ቤቶችም እንዳሉ መረጃ አለ። የመንገድ መዘጋቶች፣ ፍጥጫዎች እንዳሉ መረጃዎች አሉ። ሙሉ መረጃ ሲኖረን እንደዚሁ አስፈላጊ የሆነ መግለጫ ሚሆን ኢንተርቬንሽን ይኖረናል።
በተጨማሪም በክልሉ ያሉ የተወሰኑ የተቃዋሚ ፖለቲካ ፓርቲ አባላት የክልል ልዩ ኃይሎች ዳግም የማዋቀር ውሳኔን በመቃወም የተካሄዱ ሰልፎችን መርተዋል፣ አስተባብረዋል የተባሉ የተወሰኑ ወጣቶችና ከፋኖ ቡድን ጋር ግንኙነት አላቸው በሚል የተጠረጠሩ ሰዎች መታሰራቸውን ኮሚሽኑ በዛሬው መግለጫው ላይ አስፍረዋል። ኢሰመኮ በትናንቱ መግለጫው ባለፉት 2 ዓመታት በሰሜን ኢትዮጵያ የተካሄደው ጦርነት በሲቪል ሰዎች ላይ መጠነ ሰፊ የሰብአዊ መብት ጥሰትና ጉዳት ማድረሱን አስታውሶ በየትኛውም የሀገሪቱ ክፍሎች የሚፈጠሩ ተጨማሪ ግጭቶች ሰብአዊ መብቶች ላይ አስከፊ ከባድ ጥሰቶች የሚያስከትሉ መሆኑን በመገንዘብ ሁሉም የሚመለከታቸው ወገኖች ችግሩን በሰላማዊ መንገድና በውይይት እንዲፈቱ፣ ግጭቱን ከሚያባብሱ ድርጊቶችና ንግግሮች እንዲቆጠቡ አሳስበዋል። ስለደረሰው ጉዳት ሁሉም አስፈላጊውን ምርመራ በማድረግ ተጠያቂነት እንዲረጋገጥ በድጋሚ የጠየቀው ኢሰመኮ በማናቸውም ሁኔታ የሚፈጸሙ እስራቶች ሕግን መሠረት ያደረጉ በተለይም የጥብቅ አስፈላጊነት፣ ተመጣጣኝነትና ከመድሎ ነፃ መሆን የሚሉትን የሰብአዊ መብት መርሆችን ያከበሩ መሆናቸውን መንግሥት እንዲያረጋግጥ ጥሪ አቅርበዋል።
ሀብታሙን አመሰግናለሁ። ክቡራትና ክቡራን አድማጮች፣ ቀደም ብሎ የተከታተላችሁት ዘገባ የአማራ ክልል ጎንደር ከተማ ውስጥ በሚገኙ ፋኖ በተባሉ የአማራ ታጣቂዎችና በመንግስት በኩል ተቀስቅሷል የተባለውን ውጥረት ለማርገብ ሽማግሌዎች ገብተው ውይይት እያደረጉ መሆኑን አንድ በሽምግልና ስራው የተሳተፉ አዛውንት ለአሜሪካ ድምፅ በስልክ የገለጹበትን ትላንት ጎንደር ከተማ ውስጥ ፋኖ በተባሉ የአማራ የታጠቁ ወጣቶችና በመከላከያ ሰራዊት አባላት መካከል ከፍተኛ ውጥረት እንደነበር የገለጹልን እኚሁ አዛውንት ጠዋት ላይ ለተወሰኑ ሰዓታት የከፍተኛ የተኩስ ድምፅ ይሰማ እንደነበርም የተናገሩበት ነው። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል የተወሰኑ አካባቢዎች እየተካሄደ ያለው የህግ ማስከበር ዘመቻ በሰብአዊ መብቶች ተጽዕኖ ላይ እንዳያሳድር ሲል ማሳሰቢያም የሰጠበት ነው። አሁን ወደ ተከታዩ ርዕስ እንለፍ። ተከታዩ ዘገባ ደግሞ ወደ መተማ ይወስደናል። ከ12,000 በላይ ሰዎች ከሱዳን ተሰደው ኢትዮጵያ ገብተዋል። የሱዳን ግጭት በመሸሽ እስካሁን ከ12,000 በላይ ሰዎች ከአገሪቱ ተሰደው ኢትዮጵያ መግባታቸውን ዓለም አቀፉ የፍልሰት ድርጅት IOM አስታውቋል። በሱዳን ያለውን ግጭት በመሸሽ በየቀኑም ከ1,000 በላይ ስደተኞች ድንበር ላይ ወደምትገኘው የኢትዮጵያዋ መተማ ከተማ እየገቡ መሆናቸውን የድርጅቱ ቃል አቀባይ ኬቪራ ለአሜሪካ ድምፅ ተናግረዋል። ከሱዳን ወደ ኢትዮጵያ የገቡ ላሉ ስደተኞች የተለያዩ ድጋፎች እየተደረጉ እንደሚገኝ የገለጸው ድርጅት እየጨመረ ያለው ፍላጎት እንዲሟላ ግን የዓለም አቀፍ ማህበረሰብ እርዳታ ያስፈልጋል ነው ያለው። ገብረ ሚካኤል ገብረ መድን ነው የተከታተለው።
ዓለም አቀፉ የፍልሰት ድርጅት IOM ባወጣው መግለጫ በሱዳን ከ20 ቀናት በፊት የተቀሰቀሰውን ጦርነት ተከትሎ እስካሁን ድረስ ከ12000 በላይ ሰዎች ከሀገሪቱ ተሰደው ኢትዮጵያ መግባታቸውን አስታውቋል። በሁለቱም ሀገራት ድንበር ላይ የምትገኘው የኢትዮጵያዋ መተማ ከተማ በየቀኑ ከ1000 በላይ ስደተኞችን እየተቀበለች እንደሆነችም መግለጫው አመልክቷል። ከሱዳን ተሰደው መተማ የሚደርሱት አብዛኞቹ ሰዎች የደህንነት ዋስትና ለማግኘት በሚያደርጉት ረጅም እና አደገኛ ጉዞ ምክንያት የተዳከሙ መሆናቸውን ድርጅቱ ገልጿል። የዓለም አቀፉ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ኬቪራይ ለአሜሪካ ድምፅ በሰጡት ቃለ መጠይቅ መተማ ከደረሱት ስደተኞች መካከል የሱዳን፣ የኢትዮጵያ፣ የቱርክ፣ የኤርትራ፣ የሶማሊያና የኬንያን ጨምሮ የ50 ሀገራት ዜጎች መሆናቸውን ተናግረው አብዛኞቹ ግን ኢትዮጵያውያን እንደሆኑ አመልክቷል።
The majority of those who have arrived, most of them are Ethiopians.
መተማ ከደረሱት ስደተኞች አብዛኞቹ ወይም 39 ከመቶ የሚሆኑት ኢትዮጵያውያን ናቸው። በመቀጠልም የሱዳን ዜጎች 17 ከመቶ፣ የቱርክ ዜጎች ደግሞ 13 ከመቶውን ይይዛሉ። በድምሩ እስካሁን ድረስ ወደ ኢትዮጵያ የገቡት ሰዎች ብዛት ከሁለት ቀናት በፊት 12000 ደርሰዋል። ከጠቅላላው ስደተኛ 20 ከመቶ የሚሆኑት ህጻናት ናቸው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ግጭቱ ከተቀሰቀሰ ጀምሮ እስካሁን ድረስ ከ3500 በላይ ኢትዮጵያውያን ከሱዳን መውጣታቸውን በትናንትናው ዕለት ገልጿል። የ61 ሀገራት ዜጎችም በኢትዮጵያ በኩል መውጣታቸውን ተናግረዋል። ከሱዳን ወጥቷል የተባሉት ኢትዮጵያውያን በምስራቅ ሱዳን መጠለያ ጣቢያዎች ውስጥ የሚገኙ ኢትዮጵያውያን ስደተኞችን ያካተተ ስለመሆኑ ግን አልታወቀም። ከሱዳን ወደ ኢትዮጵያ እየገቡ ካሉት ስደተኞች ውስጥ በዚያች ሀገር የነበሩ ኢትዮጵያውያን ጥገኝነት ጠያቂዎች እንደሚገኙባቸው የዓለም አቀፉ የፍልሰት ድርጅት ቃል አቀባይ ገልጸው በዚህ ዙሪያ ዝርዝር መረጃ ያለው ግን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንደሆነ ተናግረዋል። ሆኖም ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስተያየት ለማግኘት ያደረግነው ጥረት አልተሳካም። በሰሜን ኢትዮጵያው ጦርነት ምክንያት ከሁለት ዓመት በፊት ከትግራይ ተሰደው በሱዳን መጠለያዎች እየኖሩ የሚገኙ ኢትዮጵያውያን በሱዳን ግጭት ምክንያት ችግር ላይ መውደቃቸውን በዚህ ሳምንት ገልጸው የኢትዮጵያ መንግስት እንዲደርስላቸው ጥሪ አቅርበዋል። ከሱዳን ተሰደው መተማ የደረሱ ኤርትራውያንም ወደ ኢትዮጵያ እንዳይገቡ መከልከላቸውን ለአሜሪካ ድምፅ ተናግረዋል። በሁለቱም ጉዳዮች ዙሪያ እስካሁን ድረስ ከኢትዮጵያ መንግስት በኩል የተሰማ አስተያየት የለም። ዓለም አቀፉ የፍልሰት ድርጅት IOM መተማ እየደረሱ ላሉት ስደተኞች ድጋፍ እንዲያደርግ ከተለያዩ ሀገራት ኤምባሲዎች ጥያቄ እየቀረበለት እንደሆነ የድርጅቱ የኢትዮጵያ ቃል አቀባይ ኬቪ ራይ ተናግረዋል።
We are receiving requests from different embassies to support their nationals.
የተለያዩ ኤምባሲዎች ለዜጎቻቸው ድጋፍ እንድንሰጥ ጥያቄዎችን እያቀረቡልን ይገኛሉ። ለምሳሌ የኬንያ፣ የሶማሊያና የኡጋንዳ መንግስታት ዜጎቻቸው ከድንበር ወደ ጎንደር ብሎም ወደ አዲስ አበባ የማጓጓዝ ድጋፍ እንድናደርግላቸው ጠይቀውናል።
በጥያቄው መሰረትም ድርጅቱ እስካሁን ድረስ ለ200 ኬንያውያን፣ ለ200 ኡጋንዳውያንና ከ800 በላይ ለሆኑ ሶማሊያውያን ድጋፍ እንዳደረገላቸው ጠቅሷል። ከዚህም ባሻገር ዓለም አቀፉ የፍልሰት ድርጅት መተማ ባለው ማዕከሉ አማካኝነት ለስደተኞቹ የምግብና የመጠለያ አገልግሎት እየሰጠ እንደሚገኝ ገልጿል። ስደተኞቹ አስቸኳይ የሆነ የውሃ፣ የምግብ፣ የመጠለያ፣ የንጽህና መጠበቂያ፣ የሕክምና እርዳታና የመጓጓዣ አገልግሎት እንደሚፈልጉ ያመለከተው ድርጅቱ ይህን ፍላጎት ለማሟላት የዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ የመጽሔት ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። በደቡብ ክልል ጎፋ ዞን በኡባ ደብረ ፀሐይ ወረዳ የጣለው ከባድ ዝናብ ባስከተለው ጎርፍ አደጋ 5 ሕፃናትን ጨምሮ 16 ሰዎች ሕይወት ማለፉን የዞኑ አስተዳደር አስታወቀ። በኢትዮጵያ የሜትሮሎጂ ኢንስቲትዩት እየጣለ ያለው ዝናብ ወቅታዊ ቢሆንም በየቦታው ከተጠበቀው በላይ ከባድ ዝናብ እየዘነበ በመሆኑ ከፍተኛ ጉዳት እያደረሰ መሆኑን ጨምሮ ገልጧል። ዮናታን ዘብዲዮስ ተከታትሎታል።
በደቡብ ክልል ጎፋ ዞን የኡባ ደብረ ፀሐይ ወረዳን ያጥለቀለቀው ጎርፍ ከፍተኛ መሆኑን የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ካሳውን አባይኔ ለአሜሪካ ድምፅ በስልክ ገልጿል።
ምሽት በዘነበው ዝናብ የዛባ ወንዝ ከከተማው በላይ በኩል ነበር ያለው ይሞላና መንገድ ሰብሮ ከተማ ውስጥ ገብቶ ከፍተኛ የሆነ የጎርፍ አደጋ አስከትሏል። ሰው ላይና የንብረት ጉዳት አድርሷል። አስክሬኖች እስካሁን እየተገኙ ያሉት እስካሁን እስከዚህ ሰዓት
አሁን ቁጥሩ አጠቃላይ 16 ሆኗል። ሆኖም የአስክሬን ፍለጋ ተጠናክሮ ቀጥሏል።
እነዚህ ውስጥ 5 ህጻናት ናቸው።
በተጨማሪ በጎርፍ አደጋው ግምቱ ያልታወቀም ንብረት መውደሙና ቁጥራቸው የበዛ የቤት እንስሳት መወሰዳቸውን አቶ ካሳውን ተናግሯል። አስክሬናቸው ያልተገኙ ሰዎች መኖራቸውን የጠቀሱት አቶ ካሳውን ፍለጋው መቀጠሉን ተናግረው የሟቾች ቁጥር ሊጨምር እንደሚችልም ጠቁመዋል።
ከፍተኛ የሆነ የቤት እንስሳት ተወስደዋል። በጎርፍ ጤና ቡድን ተቋቁሟል። ከጤና መምሪያ ከክልሉ ጤና ቢሮም ሰዎች በአካባቢው እንዲገቡና ጎርፍን ተከትሎ የሚከሰት የጤና ወረርሽኝ እንዳይኖር መጀመሪያም አካባቢው የስጋት አካባቢ ስለሆነ እነዛን የመከላከል ስራዎችን ለመስራት የጸጥታ ኃይሉም የነፍስ አድን ስራ ላይ ተሰማርቷል።
በኢትዮጵያ ወቅቱን የጠበቀ ቀላልና ከባድ ዝናብ የጣለ መሆኑን በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንቢያና የቅድመ ማስጠንቀቂያ ስራ አስፈጻሚ ዶክተር አሳምነው ተሾመ ተናግሯል።
ከየካቲት 30 ጀምሮ በደቡብ አጋማሽ የሀገራችን አካባቢዎች ወይንም በልግ ዋነኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ ዝናቡ መዝነብ ጀምሯል ማለት ነው። የተለያየ ያለው መጠን ዝናብ ሲመዘገብ እንደነበር ከስፍራው የሰበሰብናቸው የሜትሮሎጂ መረጃዎች ያመላክታሉ። በተለይም ከየካቲት 30 ጀምሮ ለበልግ ዝናብ መፈጠር አመች ሆኑ ያየሉ ክስተቶች ከእለት ወደ እለት ከመጠናከራቸው ጋር ተያይዞ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ አግኝቷል። እንደዚሁ በአንዳንድ አካባቢዎች ላይ ደግሞ እንደዚሁ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው።
ከክረምት ከበጋና ከበልግ የዝናብ ወቅቶች ውስጥ የበልጉ ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች ከባድ ዝናብ እየጣለ መሆኑን ዶክተር አሳምነው ተናግሯል።
ለምሳሌ በሞያሌ አካባቢ ለሶስት ተከታታይ ቀናት ከ32 ሚሊሜትር እስከ 88 ሚሊሜትር የዘነበበት ቀን አለ። በሜጋ፣ በነገሌ፣ ቡሬ፣ ያቤሎ በሚባሉ አካባቢዎች እንደዚሁም ደግሞ ከደቡብ ብሔር ብሔረሰብ ህዝቦች ክልልም እና ከደቡብ ምዕራብ ኢትዮጵያም እንደዚሁ በአማን፣ ቡኢ፣ ዲላ፣ ቡርጂ፣ ጅንካ፣ ምዕራብ አባያ፣ ማጂ፣ ብላቴ፣ ሳውላ፣ ኮንሶ፣ ወላይታ ሶዶ፣ አርባ ምንጭ፣ ወራቤ፣ እምድብር፣ ሆሳና፣ ሐዋሳ፣ ማሻ፣ ቴፒ፣ ታርጫ በሚባሉ አካባቢዎች እንግዲህ በ24 ሰዓት ውስጥ ከ30 ሚሊሜትር በላይ በተከታታይነት ላለው ሲዘንብ ነበር ማለት ነው። እንግዲህ እስከ ትናንትናው ድረስ በመላ ሀገራችን በተለይም ከባድ መጠን ያለው ዝናብ 82 አካባቢዎች ላይ እንግዲህ በ24 ሰዓት ውስጥ ከ30 ሚሊሜትር እስከ 230 ሚሊሜትር የተመዘገበበት ቀንና ቦታዎች አሉ ማለት ነው።
እየጣለ ያለው ከባድ ዝናብ በተለያዩ አካባቢዎች ጉዳት እያደረሱ መሆናቸውን የገለጹት ስራ አስፈጻሚው ህብረተሰቡ መውሰድ ስላለባቸው ቅድመ ጥንቃቄ በመዘርዘር ማሳሰቢያ ሰጥተዋል።
ስለዚህ የበልግ ወር ሊጠናቀቅ ገና አንድ ወር ቀሪ ወራት አለን ማለት ነው። ስለዚህ በቀጣዮቹ 10 ቀን የሚሆን በቀጣዩ የግንቦት ወር በተለይም አሁን ላይ ያለን የአዛዊት መረጃችን የሚያመላክተው ለበልግ ዝናብ መፈጠር አመች የሆኑ የአየር ሁኔታ ክስተቶች በተመሳሳይ ሁኔታ ወይም ደግሞ ይበልጥ ተጠናክረው እንደሚቀጥሉ ነው የሚጠበቀውና ስለዚህ ይህ ሁኔታ እንግዲህ በብዙ የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንዲኖር አስተዋጽኦ ያደርጋል። እንደዚሁም ደግሞ በአንዳንድ አካባቢዎች ላይ እንደዚህ ከባድ መጠን ያለው ዝናብ እንደሚኖር ይጠበቃል ማለት ነው። ስለዚህ እንግዲህ አፈሩ አሁን ኦልሞስት ውሃ የመያዝ አቅሙ አነስተኛ እየሆነ ይመጣል ማለት ነው። ምክንያቱም ለብዙ ቀናት ዝናብ ሲዘንብ ነበረ። ስለዚህ አሁን ደግሞ የሆኑ ከባድ መጠን ያለው ዝናብ የሚጠበቅ ሲሆን ያ ሁኔታ እንግዲህ ለቅጽበታዊ ጎርፍ፣ ለወንዞች ሙላት እንደዚሁ በአዝርዕት ላይ የመተኛት አዝማሚያ ሊኖር ስለሚችል ስለዚህ ማህበረሰቡ በከተማ የሚሆን በገጠር የሚኖሩ የማህበረሰብ ክፍሎች ይህን መረጃ ከገንዘብ በማስገባት ጥንቃቄ እንዲያደርጉ ነው ማለት ነው። በከተሞች አካባቢ እንግዲህ ፍሳሽ ማስወገጃ ቱቦዎችን በአግባቡ ከማጽዳት አኳያ እንደዚሁም ደግሞ ለግንባታ ስራ ተቆፍሮ ያሉ ጉድጓዶችን አስፈላጊውን ጥንቃቄ ምልክ ከማገደግ ወይም ደግሞ ሙሉ በሙሉ በመድፈን ሊደርስ የሚችለውን የውሃ መጥለቅለቅ የውሃ ሙላት እንደዚሁ መቀነስ እንደሚቻል ነው ማለት ነው።
አሁን ከባድ ዝናብ የዘነበባቸው ጉዳት ያስተናገዱ የሚገኙ ደቡባዊ የኢትዮጵያ አካባቢዎች ላለፉት 4-5 ዓመታት ዝናብ ባለመጣሉ ድርቅ ተከስቶባቸው ረሃብ የታየባቸው አካባቢዎች ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
አመሰግናለሁ ዮናታን። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:30 መቃረቡን ያመለክታል። ቀጣዩ ዘገባ ወደ አዲስ አበባ ይመልሰናል። ፈጥኖ ደራሽ ኃይሉ አስቀድሞ የሚያቆም ከሆነ እኛም ውጊያውን በፍጥነት ልናቆም ዝግጁ ነን ሲሉ የሱዳኑ ጦር ኃይል ዋና አዛዥ ጀኔራል አብዱልፈታ አልቡርሃን ወደ ኢትዮጵያ የላኳቸው ልዩ መልእክተኛ ተናገሩ። ልዩ መልእክተኛው ትናንት ሐሙስ በአዲስ አበባ ባደረጉ ጋዜጣዊ ጉባኤ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እንዲሁም ከአፍሪካ ህብረት ሊቀመንበር ጋር መወያየታቸውን ገልጠዋል። በሮይተርስና በአሶሲየትድ ፕሬስ የተጠናቀሩት እነኝን ዘገባዎች ጨምቃ ቆንጅታየ እንደሚከተሉት አቀርበዋለች።
ውጊያው ከተቀሰቀሰ ወዲህ ሁለቱ ወገኖች በተደጋጋሚ የተኩስ አቁም ስምምነቶችን ያወጁ ቢሆንም ጦርነቱ አልተገታም። ተፋላሚዎቹ ጎራዎች ከታቀደው ድርድር አስቀድመው በዋና ከተማዋ በካርቱም ይዞታዎችን ለመቆጣጠር ውጊያውን ሊቀጥሉ የወሰኑ ነው የሚመስለው። መሪዎቻቸውም ቢሆኑ ለድርድሩ ይህ ነው የሚባል ፍላጎት በይፋ አላሳዩም። ትናንት የጦር ሰራዊቱ ወታደሮች ፈጥኖ ደራሹን ኃይል ማዕከላዊ ካርቱም አቅራቢያ ካሉ ይዞታው ለማስለቀቅ ሲሞክሩ ከባድ ውጊያ ተካሂዷል። ወደ ኢትዮጵያ የተጓዙት የጀነራል አልቡርሃን ልዩ ልዑክ ዳፋ ኤልሃጂ ትናንት አዲስ አበባ ላይ በሰጡት ቃል ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ከአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመድ ጋር መነጋገራቸውን አመልክተዋል። የመጀመሪያውን የሰላም እርምጃ መውሰድ ያለበት ፈጥኖ ደራሽ ልዩ ኃይሉ ነው፣ እስካሁን ግን ያን ፈቃደኝነት አላሳየም ብለዋል።
I came to Addis to meet the chairman of the African Union, also to meet His Excellency Prime
ወደ አዲስ አበባ የመጣሁት ከአፍሪካ ህብረት ሊቀመንበር ከተከበሩት ከኢትዮጵያ ጠቅላይ ሚኒስትርና ከአፍሪካ ህብረት ፕሬዚዳንት ጋር ለመነጋገር ነው። ተገናኝተናል። የእኛን ሀሳብና አመለካከት አካፍያቸዋለሁ። የሱዳን መንግስት አመፁን በአጭር ጊዜ እንደሚያስቆም፣ ስለ አካባቢያችን ሰላምና መረጋጋት በእጅጉ እንደምናስብም አረጋግጬላቸዋለሁ።
አስከትለውም ልዩ ልዑኩ መሳሪያውን ለማስቀመጥ የሚፈልግ ሁሉ ምህረት የማግኘት እድል አለው ብለዋል።
We are willing to stop the fighting immediately after.
እነሱን ካስቆምናቸው በኋላ እኛም ወዲያው ውጊያውን እናቆማለን። ምክንያቱም ውጊያውን የጀመረው ያኛው ያመፀው ወገን ነው እንጂ የሱዳን መንግስት አይደለም። እነሱ አሁንም ውጊያውን እየገፉበት ነው። የማቆም ፍላጎት እያሳዩም አይደለም። እኛ አሁንም ቢሆን ትጥቅ ለማስቀመጥ ፍላጎት ያለው ሁሉ ምህረት የማግኘት እድል ያለው መሆኑን ደጋግመን አሳውቀናል።
ባለስልጣናት በሙሉ፣ ሀገሮችም፣ የብዙሃን መገናኛዎችም እንዲሁ ህጋዊ ስልጣን ያለውን አካልና አማጺውን መለየት አለባቸው ያሉት የጀነራል አልቡርሃን ልዩ ልዑክ ሁለቱን እኩል አድርገው ሊመለከቱ አይገባም ሲሉ አክለዋል። በጀነራል አብዱልፈታህ አልቡርሃን በሚመራው በጦር ሰራዊቱና ጀነራል ሐምዳን ዳጋሎ በሚመሩት ፈጥኖ ደራሽ ልዩ ኃይሉ መካከል ውጥረቱ ሲግል ቆይቶ መታኮስ ከጀመሩ ወዲህ ቢያንስ 550 ሰዎች ተገድለዋል። ከ4900 የሚበልጡ ቆስለዋል። በውጊያው በሰላማዊ ሰዎች ላይ እየደረሰ ያለውን ሞትና መቁሰል ተከታትሎ እየዘገበ ያለው የሱዳን ሐኪሞች ማህበር ትናንት ሐሙስ በሰጠው አሃዝ እንዳመለከተው በውጊያው 457 ሲቪሎች ተገድለዋል። ከ2300 የሚበልጡ ሌሎች ቆስለዋል።
ቆንጅታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ ደግሞ ቀደም ብዬ ያለ ጊዜው ያስተዋወቅኩት የአርበኞችን ቀን የሚመለከተው ዘገባ ነው። በአርበኞች ድል መታሰቢያ በዓል ኢትዮጵያውያን አንድነታቸውን እንዲያጸኑ የሚል ጥሪ ቀርቧል። ኢትዮጵያውያን የዘመኑ ትውልድ አንድነቱን በመጠበቅና በማጠናከር ላይ ትኩረት እንዲያደርግ ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው ጥሪውን ያቀረቡት። ዛሬ አርብ ሚያዝያ 27 2015 ዓ.ም በአዲስ አበባ የድል ሐውልት አካባቢ ታስቦ በኋላው የኢትዮጵያውያን የድል በዓል ላይ ተገኝተው መልእክት ያስተላልፉት ፕሬዚዳንቷ ሳይከፋፈሉ ለአንድ ዓላማ መስራት ለጋራ ድል እንደሚያበቃ ትውልዱ ከቀደምት ወላጆቹ ሊማር ይገባል ሲሉም አሳስበዋል። ኢትዮጵያ በተለያዩ ፈተናዎች ውስጥ በምትገኝበት በዚህ ወቅት አርበኝነት ለጽናትና ለድል በሚል መሪ ቃል የተከበረው በዘንድሮ የአርበኞች ድል በዓል ላይ ያገኘናቸው ተሳታፊዎችም የዛሬው ትውልድ ችግሮቹን እንዴት መቅረፍ እንዳለበት እንዲሁም ከቀደምቶቹ ልምድ መቅሰም እንደሚገባው አስተያየታቸውን ለአሜሪካ ድምፅ አካፍለዋል። ኬኔዲ አባተን ያጠናቀረው።
ከ30 ከታሪካዊው የአድዋ ድል 410 ዓመታት በኋላ በፋሺስት ጣሊያን ሁለተኛ ወረራ ተደፍሮ የነበረው የኢትዮጵያ ሉዓላዊነት በአርበኞች ያልተቋረጠ ተጋድሎ የተመለሰበት 82ኛው የአርበኞች መታሰቢያ የድል በዓል ዛሬ አርብ ሚያዝያ 27 ቀን 2015 ዓ.ም በአዲስ አበባ 4 ኪሎ በሚገኘው የድል ሐውልት አደባባይ በብሔራዊ ደረጃ ተከብሯል። በክብረ በዓሉ ላይ የተገኙት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና አዳጊ ወጣቶች በሰጡን አስተያየት የአሁኑ ትውልድ ከቀደምት እናትና አባቶቹ የህዝብንና የሀገርን አንድነት መጠበቅን ሊማር ይገባል ብለዋል። የፋሺስት ጣሊያን ጦር በኢትዮጵያ የቆየባቸውን 5 አመታት በትግል ማሳለፋቸውን የሚገልጹት አባት አርበኛ መኮንን መሸሻ አስተያየታቸውን ከሰጡን መሐከል ናቸው።
እኔ በማጦ ሳይሆን በዚህ በደቡብ በኩል ከክቡር ሊታውራሪ ሞረዳ ሁሉ ጋር ለቃይ ናቸው ከደነ ደጃል ገረሱ ጋር ከአባቴ ጋር ሆኜ 5ቱን አመት የታገልኩ ሰው ነኝ። ስለዚህ አደራ ለአሁኑ ወጣትም ምለው አንድነት ነው። ችቦን አንድ ላይ ስለሆነ ነው ስለታሰረ አንድ ስለሆነ ስናበራው ብርሃን ለሀገሩ ይሰጣል ማለት ነው። እና አንድነት ያስከብራል፣ ለወገን ይጠቅማል፣ ለሀገር ይጠቅማል። ስለዚህ አንድነታቸውን ያጠንክሩ፣ ለልማት ይታገሉ።
ዛሬ ላይ በየሰበቡ የሚስተዋለው መለያየት እንደሚያሳስባቸው የተናገሩት ሌሎች አስተያየት ሰጪዎች ትውልዱ የቀደምቶቹ የድል ምስጢር አንድነታቸው መሆኑን ሊያስተውል እንደሚገባ ይመክራሉ።
ጥንታርበኛ ማሚቴ ምህረቱ ህዝቡ በአንድ ላይ ሆኖ ሀገራችንን ጠላት በወረራት ጊዜ ተዋግቶ ታግሎ ከሀገሩ ጠላትን አስወጥቶ ይህንን ነጻነት አስረክቦናል። አሁንም ትውልዱ እንደዚሁ እንደነሱ በወኔ ተነስቶ ተፋቅሮ ተዋልቶ ዘር ሳይለይ አንድ ሆኖ ጠላት ከውጭ አልመጣብንም፣ እርስ በርሳችን ነው እንዲል እንደሆነ ይቻል ነው። ይህንን አስበን ሀገራችንን በአንድነት ተፋቅረን ተስማምተን አስከብረን መኖር አለብን።
ሂላሪ ሚካኤል እባላለሁ። 12ኛ ክፍል ተማሪ ነኝ። አርበኞች ሲባል አይምሮችን የሚመጣው ነገር አለ። የእነሱ ወኔ ሞራላቸውም ጭምር አለ። እነሱ ተሰጥተው ዛሬ እኛ ይህን ቀን በሰላም በፍቅር እንድናከብር አድርገውናል እና ምንጊዜም በትላንት ታሪክ ብቻ አይኖርም፣ በነገም ጭምር በዛሬም ጭምር ነው እና የትላንት ማንነታችንን ሳንረሳ የእነሱ መሰጠት የእነሱ ሞራል ሙሉ በሙሉ ባይኖረን እንኳን ትንሿን ወስደን ይሄ በብሔር በዘር በሃይማኖት የምንለያየውን ነገር ትተን ሰላማዊ ሀገርን ለእኛም ወደፊት ለሚመጣውም ትውልድ ብንገነባ ባይ ነኝ። አመሰግናለሁ።
ስሜ ናሆም ጥላሁን ይባላል። አባቶቻችን አንድነትን በተዋጉበት ጊዜ አሳይተውናል። አሁን ያለው ትውልድ ይመስለኛል አመለካከቱ በዘር በጎጥ ምናምን የተከፋፈለ ነው እና ትውልዱ በዚህ ሰዓት አንድ ማድረግ ያለበት ከስር ከመሰረቱ ጀምሮ ነገሮችን ማስተካከል ነው፣ በዙሪያው ካሉ ነገሮች ጀምሮ ብዬ አስባለሁ።
ስሜ ብርሃኑ ዳጆ ይባላል። የአያቴ የአርበኛ የቀኝ አዝማች መኮንን ተወካይና የዚህ 82ኛው የድል ቀን አክባሪ ነኝ። አሁን ካለንበት የመገፋፋት መንፈስ እንድንወጣ የአባቶቻችን አንድነት፣ ህብረት፣ አብሮነት ለድል እንደሚያበቃ የሚያስተምር ነው። ከነሱ የአንድነትን የአብሮነትን የድል አድራጊነትን ወኔ ልንወርስ ይገባል ባይ ነኝ።
ቀደምት ኢትዮጵያውያን አርበኞች የኢጣሊያን ወረራ ድል የነሱበት 82ኛ ዓመት በዓል እየተከበረ ያለው አገሪቱ በተለያዩ ፈተናዎች ውስጥ ባለችበት ወቅት ነው። በሰሜን ኢትዮጵያ ያለው ግጭት በሰላም ስምምነት ከተቋጨ 6 ወራትን ቢያስቆጥርም ግጭቶች፣ የሰላማዊ ዜጎች ሞት፣ ጉዳትና መፈናቀል ዛሬም በልዩ ልዩ ስፍራዎች ይስተዋላሉ። በአርበኞች መታሰቢያ የድል ሐውልት ስር የአበባ ጉንጉን ያስቀመጡት የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴም ትናንትን ከዛሬ ጋር በማስተሳሰር መልእክት አስተላልፈዋል።
ይህ ቀን ሚያዝያ 7 አገርን፣ ህዝብን ሳይከፋፍሉ ለአንድ ዓላማ መንቀሳቀስ፣ መስራት፣ መዝመት መጨረሻው የሁሉም ድል እንደሚሆን፣ ሁለንተና እንደሚሆን ጥርጥር እንደሌለው ያረጋገጡበት ነው። ጀግኖች አባቶቻችንና እናቶቻችን ባገኙት ገድል ብቻ ተደላድለን መኖር ለተተኪው ትክክለኛ አሰራር ነው ብዬ አላምንም። ኢትዮጵያውያን የሚያምርብን በጋራ ስንቆም፣ ቀዳዳ ሳንከፍት ስንቀር፣ ልዩነቶቻችንን አቻችለን ስንኖር ነው። ይህ ጽንሰ ሀሳብ ብቻ በሁል ቀን ስራችን ልናንጸባርቀው ልንላበሰው የሚገባ ነው። በሆነ ባልሆነ ጉዳይ እኛ የምንጣላበት ብሎም ደግሞ ይች ሀገር የልጆቿን ደም እንደገና እንድንጠጣ የምናደርግበት ሊሆን አይገባም።
በየአመቱ ሚያዝያ 27 ቀን በሚከበረው የኢትዮጵያውያን የድል በዓል 82ኛ ዓመት መታሰቢያ ላይ በዓሉን የሚዘክሩ ልዩ ልዩ ትርኢቶችም ቀርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችን ነው። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። የፕሬስ ጉዳይ በምስራቅ አፍሪካ የፕሬስ ነጻነት ይዞታ የፕሬስ ነጻነት እየጠበበ ከሄደበት ከምስራቅ አፍሪካ አካባቢ የተሰደዱ አንዳንድ የመገናኛ ብዙሃን ባለሙያዎች በቀጠናው ለጋዜጠኞች ጠንከር ያለ ጥበቃ እንዲደረግ ሲሉ በመሟገት ላይ ይገኛሉ። ባለፈው መጋቢት ወደ ኬንያ የተሰደደው ሶማሊያዊው ጋዜጠኛ አብደሌ አህመድ ሙሚን በሶማሊያ ሳለ 3 ጊዜያት ታስሯል። ሙሚን ለእስር የተዳረገው የአገሪቱን ባለሥልጣናት በሚመለከት ባቀረባቸው ዘገባዎች ሳቢያ መሆኑን ያምናል። በእስር ላይ ሳለ ምግብና ሕክምና ተከልክሎ እንደነበርም የገለጸው ጋዜጠኛ መዝገቡን ካላቆመ ወይም መዘገቡን ካላቋረጠ ሌላም ጉዳት እንደሚደርስበት፣ ዛቻ ይደርስበት እንደነበርም አመልክቷል። ጋዜጠኛውን ሙያዊ ሕይወትና ከናይሮቢ የሚያስቃኘውን የቪክቶሪያ አሙንጉን ዘገባ ቆንጂት ታየ እንዲህ አሰናድተዋለች።
ባለፈው መጋቢት ወር ከሀገሩ ከሶማሊያ የተሰደደው አብደሌ አህመድ ሙሚን አሁን ኬንያ ዋና ከተማ ናይሮቢ ውስጥ በሚገኘው ቤቱ ደህንነቱ ተጠብቆ እየኖረ መሆኑን ይናገራል። ሙሚን ሀገሩ ሳለ 3 ጊዜ ታስሯል። የታሰረው የሶማሊያ ባለስልጣናትን በሚመለከቱ ዘገባዎቹ የተነሳ እንደሆነ ነው የሚያምነው። ሙሚን ያደገው ሶማሊያ በሚገኝ የስደተኛ ካምፕ ውስጥ ነው። ወደ ጋዜጠኝነት ሙያና ኢፍትሃዊ አድራጎቶችን በማጋለጥ እንድዘግብ የገፋፋኝ ያየሁት ግፍ ነው ይላል። ሙሚን ከሀገሩ ቢሰደድም ለሶማሊያ ጋዜጠኞች መብት ከበሬታ የሚሟገተው የሶማሊያ ጋዜጠኞች ማህበር ዋና ጸሐፊነቱን እንደያዘ ነው።
አዎ፣ አሁን እኔ ነኝ። ይህንን እንዳደርግ የገፋፋኝም ሁሉም ሰው እየለቀቀ ስለሆነ ነው። ማንም ይህንን ቦታ ለመያዝ ፈቃደኛ አይደለም። ስለዚህ እኔም አልፈልግም ካልኩ ማን ይሆናል? ማን ለፕሬስ ነጻነት ይከራከራል?
አብደሌ ሙሚን እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት ለእስር ከተጋለጡና የወከባና የማሸማቀቅ አድራጎት ሰለባ ከሆኑ በርካታ የምስራቅ አፍሪካ ጋዜጠኞች መካከል አንዱ ነው። ችግሩ በተለይ ሶማሊያ ውስጥ እጅግ አስከፊ ነው። ባለፈው ዓመት ቢያንስ 12 ጋዜጠኞች አገር ጥለው ተሰደዋል። 2 ጋዜጠኞች ተገድለዋል። ለጋዜጠኞች መብት የሚሟገተው የሲፒጄ የአፍሪካ ተጠሪ ሙቶኪ ሙሞ በምስራቅ አፍሪካ ሀገሮች የሚካሄዱት ግጭቶች የችግሩ አካል እንደሆኑ ይናገራሉ።
State that is unwilling to recognize the job that journalists must do.
በአንድ በኩል መንግስት ስራቸውን መስራት እንዳለባቸው እውቅና አይሰጥም። አልሻባብም አንዳንዴ ጋዜጠኞችን ጠላቶቹ አድርጎ ያያል። ስለዚህ ጋዜጠኞች በሁለቱ መካከል ተጠምደው ነው ያሉት። የኢትዮጵያ የእርስ በርስ ጦርነት ስንመለከት ደግሞ ጋዜጠኞች ደህንነታቸው እንደገና አደጋ ላይ ወድቆ እናገኘዋለን።
ሶማሊያዊው ጋዜጠኛ አብደሌ ሙሚን ይህንን ችግር ለመዋጋት ተነስቷል። ጋዜጠኞችንና ውህዳን የህብረተሰብ ክፍሎችን ደህንነታቸውን በሚመለከት እንዲሁም መብቶቻቸውን እንዴት ማስከበር እንዳለባቸው ስልጠና እየሰጠ ነው።
I'm starting also a book about this. In addition to that, with other colleagues, ስለዚህ ጉዳይ መጽሐፍም እጽፋለሁ ብያለሁ። ከዚያም በተጨማሪ ከባልደረቦቼ ጋር ሆነን አዲስ ዘመቻ ልንጀምር ዝግጅቱን በማጠናቀቅ ላይ ነን። እኔን መሰል ጋዜጠኞች የሚሳተፉበት የማህበራዊ ፍትህ ንቅናቄ ዘመቻ ነው። ሌሎችም የሰብአዊ መብት ጉዳዮች ላይ የሚያተኩሩ ሰዎች ይሳተፉበታል።
ሌላው ለጋዜጠኞች ደህንነት ተሟጋች ድርጅት ኢንተርናሽናል ፕሬስ ኢንስቲትዩት የአፍሪካ ሀገሮች የምክር ቤት አባላትን ለጋዜጠኞች ደህንነት ጉዳይ ቅድሚያ ትኩረት እንዲሰጡና የፕሬስ ነጻነትንም እንዲያስከብሩ ለማሳመን የሚደረጉት ጥረቶች ይህ ነው የሚባል ስኬት አለማምጣታቸው እንዳሳሰበው አስታውቋል።
ቆንጅትን አመሰግናለሁ ለአመቱ የፕሬስለት የተሰናዳውን ዘገባ። በተከታዩ ርዕስ ደግሞ ቤጂንግና አፍሪካን እናገናኝ። ቻይና በአፍሪካ አረንጓዴ ኃይል ማመንጫ ፕሮጀክቶች ላይ መዋለ ንዋይ ለማፍሰስ የያዘችውን እቅድ ይመለከታል። አፍሪካ ህዝቧ ከፊል ያህሉ ብቻ የኤሌክትሪክ ኃይል የሚያገኘው፣ ይህን ችግር ነው የቻይና ኩባንያዎችና ቻይና ለመፍታት የሚያስቡት። ፕሬዚዳንት ጂንፒንግ እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም ተጨማሪ የድንጋይ ከሰል ማምረቻዎችን በውጭ ሀገራት ላለመገንባት ቃል ከገቡ በኋላ ትኩረታቸውን በንፋስና በፀሐይ ኃይል በሚሰሩ የኃይል ማመንጫዎች ላይ መዋለ ንዋይ ማፍሰስ መሆኑን ይናገራሉ። ኬት ባርትሌት ያጠናቀረችውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። ናሚቢያ የሚገኘው የንፋስ ኃይል ማመንጫና በዚምባብዌው ግዙፉ የካሪባ ግድብ ላይ የተሰራው ተንሳፋፊ የፀሐይ ኃይል ማመንጫ የቻይና ኩባንያዎች በያዝነው ዓመት አፍሪካ ውስጥ መዋለ ንዋይ ለማፍሰስ ከሚያስቡባቸው አዲሶቹ አረንጓዴ የኃይል ምንጭ ፕሮጀክቶች መካከል ናቸው። ቶኒ ቲዩ በአፍሪካ ከካርቦን ብክለት ነፃ ኃይል አመንጪው ሪኒውብልስ ኢን አፍሪካ የተሰኘው ኩባንያ ዋና ስራ አስፈጻሚ ናቸው። ቻይና አፍሪካ ላይ መዋለ ንዋይ ፈሰስ ማድረጓ አዎንታዊ ፋይዳ ነው የሚታያቸው።
የኤሌክትሪክ አቅርቦት 54 በመቶ ብቻ በሆነባት አፍሪቃ ያለውን ከፍተኛ የኃይል አቅርቦት እጥረት የሚያሳይ በቅጡ የተደራጀ መረጃ አለ። በአንጻሩም እያደገ የመጣው የምጣኔ ሀብቷ ሀገሪቱ ልታስገኝ የምችለውን ከፍ ያለ ትርፍ ሊያስገኝ የሚችል የንግድ ስራ ዕድል ያሳያል።
እንደ አውሮፓውያን የዘመን አቆጣጠር በ2050 ዓ ም የሙቀት አማቂ ጋዝ ልቀትን ወደ ዜሮ ለማውረድ የሚያልመው የፓሪስ ስምምነት ግብ ለስኬት ይበቃ ዘንድ ዓለም አቀፍ ጥረት ይጠይቃል ሲሉ የለንደኑ የኢኮኖሚክስና የፖለቲካ ሳይንስ ትምህርት ቤት ባልደረባ ሊየቢየን ተናግረዋል።
Collective efforts from all countries with
both ዓለም አቀፍም ሆነ በአህጉር ደረጃ net zero ወደ ተባለውና ወደ ከባቢ አየር የሚለቀቀውን በካይ ጋዝ ትነት በመቀነስ ወደ ዜሮ የማስጠጋት ሽግግር ወይም እቅድ ለማሳካት ከሁሉም የፋይናንስ ምንጭ ካላቸው ሀገሮች የተሰባሰበ ጥረት ይጠይቃል።
ዩናይትድ ስቴትስም በአፍሪካ በታዳሽ ኃይል ማመንጫ ፕሮጀክቶች ላይ መዋለ ንዋይ እያፈሰሰች ብትሆንም ቻይና የፀሐይና የንፋስ ኃይል ማመንጫዎችን በመስራት በዓለም ትልቁ አገር ነች። የቻይና ኩባንያዎች በዓለም አቀፍ ደረጃ በርካታ የታዳሽ ኃይል ማመንጫ መሳሪያዎችን ቢገነቡም ታዳሽነት የሌለውን መደበኛ ኃይል ምንጭ የማምረት አቅም በመገንባቱም ረገድ ከየትኛውም አገር ይበልጥ መስራታቸው አልቀረም የሚሉት ኮበስ ቫን ስታንደን ዘ ቻይና ግሎባል ሳውዝ ፕሮጀክት የተባለውና ቻይና በአፍሪካ የምታካሄዳቸውን ስራዎች የሚከታተል ለትርፍ ያልቆመ የዘርፈ ብዙ መገናኛ ብዙሃን ተቋም አባል ናቸው።
Xi Jinping is working as hard to expand renewables as he is.
Xi Jinping ለቻይና ነዳጅና የድንጋይ ከሰል አቅርቦቶችን ለማስጠበቅ ተግተው የሚሰሩትን ያክል ተለዋጭ የኃይል ምንጮችንም ለማስፋትና ለማሳደግ የቻሉትን ያህል ጠንክረው በመስራት ላይ በመሆናቸው የነገሩን ውስብስብ ገጽታ ከዚህ አንጻርም ልብ ማለት ያስፈልጋል።
ለምሳሌም ያህል የቻይናው ናሽናል ኦፍሾር ኦይል ኮርፖሬሽን እና የፈረንሳዩ ኩባንያ ቶታል ኢነርጂ በአወዛጋቢው የምስራቅ አፍሪካ የድፍድፍ ነዳጅ ማስተላለፊያ መስመር ግንባታ ፕሮጀክት ላይ መዋለ ንዋይ ፈሰስ ያደርጋሉ። ትቾቻቸው ታዲያ ሰዎችን ከቀያቸው ከማፈናቀልና የተፈጥሮ ከባቢ አየር ላይ ጉዳት ከማድረስ ጋር በተያያዙ ፕሮጀክቶቹ ይደቅናሉ የሚሏቸውን ስጋቶች ያነሳሉ። ደጋፊዎቻቸው በአንጻሩ በጣም አስፈላጊ የሆነውን የኤሌክትሪክ ኃይል ወደ ሀገሪቱ የተለያዩ ክፍሎች ያደርሳሉ ባይ ናቸው። በሌላ በኩል በድንጋይ ከሰል ማሰራጫ ጣቢያዎቿ እርጅናና በየዕለቱ የመብራት መቆራረጥ የምጣኔ ሀብቷን እያሽመደመዱ የመጡባት ደቡብ አፍሪካ የኃይል ምንጭ ቀውስ ገጥሟታል። አዲሱ የኤሌክትሪክ ሚኒስትር ኮሲንሶ ራሞኮፓ የመጀመሪያቸው ካደረጓቸው እርምጃዎች አንዱ ባለፈው ወር ከቻይናው አምባሳደር ቼን ዣኦ ዶንግ ጋር ተገናኝተው ቻይና እንደምን አገራቸውን ልትረዳ እንደምችል ለማየት ያደረጉት ምክክር ነው። የቻይናው ሂነኒ ግሩፕም በበኩሉ ታዳሽ የኃይል ምንጭ በደቡብ አፍሪካ ለመገንባት እቅድ እንዳለው ተዘግቧል። በሌላ በኩል ቻይና በአፍሪካ በቅርቡ የገነባቻቸውና ለመገንባት ያስተዋወቀቻቸው አብዛኞቹ የአረንጓዴ ኤነርጂ ፕሮጀክቶች በቀደሙት ዓመታት ወደብና የባቡር ሐዲዶች ግንባታዎችን ከመሳሰሉ ግዙፉ የቤልት ኤንድ ሮድ መሠረተ ልማት ውጥኖቿ ጋር ሲነጻጸሩ አነስተኛ የሚሰኙ ናቸው። ዳሲሄድ ማንም ሰው በመዳሲሄድ ማየት አንሻም። ወይዘሮ ሳባ ተክለ ማርቆስ አጋፔ ሞቢሊቲ ኢትዮጵያ የእንቅስቃሴ እክል ለገጠማቸው ሕፃናት፣ አዳጊዎችና ወጣቶች የእንቅስቃሴ አስቻይ የተሽከርካሪ ወንበሮች የሚያደርስ ተቋም ነው። በተቋሙ በተመሰረተ በጥቂት ዓመታት ውስጥ ከበጎ አድራጊዎች በሚያሰባስባቸው ተሽከርካሪ ወንበሮች የብዙዎችን የእንፉቅቅ መንገድ ለማቃናት እየጣረ ይገኛል። ሀብታሙ ስዩም ነዋሪነታቸውን በዩናይት ስቴትስ ካደረጉት የድርጅቱ መስራች ወይዘሮ ሳባ ተክለ ማርቆስ ጋር አጭር ቆይታ አድርጓል።
አጋፔ ሞቢሊቲ ኢትዮጵያ የተመሰረተው የዛሬ 3 ዓመት ሲሆን የተመሰረተው በዚህ በአሜሪካን ሀገር እና በኢትዮጵያ የተመሰረተ ድርጅት ነው። እንግዲህ አጋፔ ሞቢሊቲ የተመሰረተበት ምክንያት ከብዙ ዓመት በኋላ ወደ አገራችን ኢትዮጵያ በምመለስበት ጊዜ ብዙ አካል ጉዳተኞች ሲፏቀቁ መሬት ላይ ስላየው እኔም ደግሞ ፖሊዮ ተጠቂ ስለሆንኩኝ ያንን አይቼ ከራሴ ሕይወት ጋር ሪሌት በማድረግ የዛሬ 3 ዓመት አጋፔ ሞቢሊቲ ኢትዮጵያ ለመመስረት ተችሏል።
እንግዲህ በእነዚህ ጥቂት ዓመታት ውስጥ ለበርካታ ህጻናት፣ ታዳጊና ወጣቶች የተሽከርካሪ ወንበሮችን አዳርሳችኋል። በእስካሁኑ ቆይታችሁ ምን ያህል ሰዎችን በዚህ ሰናይ ተግባር ተጠቃሚ አድርጋችኋል? በዋነኝነትስ የምታተክሩባቸው ስፍራዎች፣ ቦታዎች አሉ ወይ?
እስካሁን አጋፔ ሞቢሊቲ ኢትዮጵያ ወደ 6 ኮንቴነሮች ያስገባ ሲሆን እስከ 1800 ዊልቸሮች አስገብተናል። ብዙ ተጠቃሚዎችን የምናደርገው በተለይ ህጻናት ላይ ፎከስ እናደርጋለን። ፒዲያትሪክ ዊልቸር ላይ ፎከስ እናደርጋለን እና ያው ለትልልቅም ሰዎች ስፔሻል ኒድ ለሚያስፈልጋቸውም ሰዎች ነው ዊልቸሩ የምናመጣው። በተለያየ ክልሎች ነው የምንሰጠው። እስካሁን ሁሉም ክልል ሰጥተናል፣ ከትግራይ በስተቀር ማለት ነው። ያው የትግራይ እንደምታውቁት ትራንስፖርቴሽን ፕሮብለም ስላለ ሌሎችን ክልሎች በሙሉ ዲስትሪቢዩት አድርገናል።
ይሄ ስራ እንግዲህ ውጤቱ እጅግ አስደሳች ቢሆንም የራሱ ፈታኝ ነገሮችና ተግዳሮቶች ያሉት ይመስለኛል። በእስካሁኑ የስራ ዘመናችሁ የገጠሟችሁ ዋነኛ ተግዳሮቶች ምን ነበሩ?
ያው ትልቁ አንድና አንድ ትልቁ ችግር ያለብን ሁለት ነገሮች ናቸው። አንደኛው ያው ውልቸሩን ለመላክ በኮንቴነር ከአሜሪካን ሀገር ነው የምንልከው። ደግሞ አንደኛውን ደግሞ ከቻይና ነው የምንልከው እና ውልቸሮችን በነጻ ብናገኛቸውም ትራንስፖርቴሽን መክፈል አለብን። ከአሜሪካ ወደዚህ ለመላክ ለምሳሌ እስከ 10,000 ወይ 15,000 ዶላር ይፈጃል። ከቻይና ደግሞ የሚላከው ወደ 5,000 ዶላር ይፈጃል። እሱ አንደኛው ትልቁ ቻሌንጃችን ነው። ያው ከዶኖራችን ከተለያዩ ሰዎች እየለመንን ነው ይሄን የምናደርገው። ሁለተኛው ደግሞ እዚህ ኢትዮጵያ ውስጥ ቤኔፊሻሪዎችን ማግኘት ማለት ውቸውን ተቀባዮችን ማግኘት ደግሞ አንዱ ቻሌንጅ ነው። አንዳንዴ ደራይት ፒፕል አናገኝም። ህጻናቶች በተለይ በየቦታው ተዘግቶባቸው ነው ያሉት። እነሱን ደግሞ ለማውጣት በጣም ችግር አለ እና ትልቁ ሁለቱ ቻሌንጅ ነው እንግዲህ አሁን ያለብን።
እንግዲህ እስካሁን ድረስ ከረዳችኋቸው ካገዛችኋቸው ሰዎች ያገኛችሁት ምላሽስ ምን ይመስላል? የስራችሁን ውጤት ከሰዎቹ ምላሽ አግኝታችሁት ይሆን?
አዎ፣ በጣም ብዙዎቹ በተለይ በክልል አካባቢ አማራ ክልል፣ ኦሮሚያ ክልሎች አካባቢ ውልቸር ለመስጠት በሄድን ቁጥር አንዱ በጣም ሰፕራይስ ያደረገኝ ነገር ብዙዎቹ ለ30 ምናምን ዓመት 40 ዓመት 80 ዓመት ሁሉ አካል ጉዳተኛ የሆኑ አሉ እና ውልቸር ተረክበው አያውቁም በህይወታቸው ማለት ነው። እና ብዙዎቹ በእንባ ነበረው ውልቸሩ ሲቀበሉ የነበረው። ልክ በቃ አገር ያገኘን እያሉ ሲያለቅሱ ነበረ። እና በጣም አሁን አርባ ምንጭ ነው ሰሞኑን ሄጅ የመጣሁት እና አርባ ምንጭ ውስጥ እንዲህ ስንሰጣቸው በቃ ለብዙ አመታት ውልቸር አይተዋያ እና በጣም ጨለማ ከሆነ ክፍል ውስጥ አወጣሽን፣ ቢያንስ ፀሐይ ሄደን እንሞቃለን እያሉ በጣም ነው የተደሰቱት። እና ህጻናቶች ደግሞ ትምህርት ቤት ለመሄድ ጀምረዋል። እናቶች ደግሞ የእናቶች ወገቡ አርፏል። ያው ትምህርት ቤት የሚሄዱ ልጆች ካሉ እናቶች እያዘሉ የአስር አመት ልጅ የሰባት አመት ልጅ እያዘሉ የሚሄዱት እና ብዙዎቹ በጣም ደስ ብሏቸዋል፣ እረፍት አግኝተዋል።
በእነዚህ ጥቂት አመታት ይህንን ሰርታችኋል። የመጪ ዘመን እቅዳችሁስ ምንድን ነው የሚሆነው? አመታቱ ሲጨምሩ፣ እንቅስቃሴያችሁ ሲሰፋ ሊደርሱበት የምትፈልጉት ግብ ህልም ምንድን ነው?
እንግዲህ እግዚአብሔር ከፈቀደ እንግዲህ በ2030 እስከ 100,000 ውልቸሮችን ለማስገባት እናስባለን። እና እያንዳንዱ እንግዲህ አጋፔ ሞቢሊቲ ኢትዮጵያ ትልቁ አላማው መሬት የመፋቀቅ ዘመን አበቃ በሚል ነው። ማንም ሰው መሬት ሲፋቀቅ ማየት አንፈልግም። እና ማንም ሰው መሬት ላይ ቁጭ ብሎ አካል ጉዳተኛ ሲለምን ማየት አንፈልግም። እና ሁሉ ሰው ዊልቸር እንዲያገኝ ስለሆነ እንግዲህ የሚቀጥለው ወደ 7 አመታት እስከ 10 አመታት ድረስ 100,000 ዊልቸሮችን አምጥተን ለእያንዳንዱ ክልል እናከፋፍላለን ብለን እንጠብቃለን።
እጅግ በጣም አመሰግናለሁ ወይዘሮ ሳባ ተክለ ማርቆስ። አጋፔ ሞባይሊቲ ኢትዮጵያ ስለተሰኘው በርካታ አካል ጉዳተኞችን በተሽከርካሪ ወንበሮች ልገሳ ስለሚደግፈው ተቋም ለአድማጮች ስለነገርሽልን በእጅጉ አመሰግናለሁ።
በጣም አመሰግናለሁ።
የወይዘሮ ሳባ ስራ በእጅጉ ያበረታታል። ሀብታሙ አመሰግናለሁ። የኢትዮ ጃዝ ትኩሳት የመጨረሻው ቅንብር ነው። በኢትዮጵያ ሙዚቃ ወርቃማ ዓመታት የ1960ዎቹና 70ዎቹ ሙዚቃዎች ለመዘከር ባለፉት 4 ዓመታት የኢትዮ ጃዝ ፌስቲቫል አዲስ አበባ ውስጥ በተከታታይ ሲታይ ቆይቷል። ፌስቲቫሉም ከዓመት እስከ ዓመት ሞቅና ደመቅ እያለ መቀጠል ችሏል። የኢትዮጵያዊ ቀለም ያለው ኢትዮ ጃዝ የተሰኘው የጃዝ ሙዚቃ ስልትም በዓለም ላይ ተወዳጅ እንደሆነ ይነገርለታል ትለናለች ኤደን ገረመው። በዚህ ዙሪያ የተዘናዳውን የሮይተርስ ዘገባ እንደሚከተለው ባቀናበረችበት
ኢትዮጵያዊው ሳክስፎን ተጫዋች ለታሪክ ጥላሁንና ባንዱ በአዲስ የጃዝ ፌስቲቫል ላይ ታዳሚዎቻቸውን አዝናንተዋል። ይህ የ2 ቀናት ፌስቲቫል እንደ አውሮፓውያን አቆጣጠር በ2019 የኢትዮ ጃዝ ወርቃማ ዘመናትን ለማሰብ በሙዚቃ ወዳጆችና በወጣቱ ትውልድ የተጀመረ ነው። ምንም እንኳን የኢትዮጵያና የአሜሪካ የጃዝ ድብልቅ የሆነው ይሄው የኢትዮ ጃዝ ከኢትዮጵያ ይልቅ በውጭ ሀገራት ይበልጡን ተወዳጅ ቢሆንም ለታሪክና ሌሎች ኢትዮጵያውያን ጃዝ ሙዚቀኞችም በሀገር ውስጥ ቀድሞ የነበረውን እውቅና ዳግም ያገኛል ብለው ያምናሉ።
ለዚህ ኢትዮጵያዊ የሆነውን ስሜት ከአሜሪካን ጃዝ ጋር ቀላቅሎ አዲስ ኢትዮጵያዊ ጃዝ ኢትዮ ጃዝ የሆነ ስሜት ያለው ነገር 50 ዓመት በላይ የቆየ ስታይል ነው። ኢትዮጵያውያን ብቻ አይደሉም የሚጫወቱትም። ስለዚህ ኢትዮጵያ ውስጥ ትንሽ ሊሆን ይችላል እንጂ ዓለም ላይ ግን በደንብ የታወቀ ስታይል እና ብዙ ኢትዮጵያ ያልሆኑ ሰዎች የሚጫወቱት ስታይል ሆኗል ብዬ አምናለሁ።
የመርሃ ግብሩ ታዳሚዎች የሚወዷቸው አርቲስቶች መድረኩን ሲይዙ በሆታ ይቀበላሉ። እንደ ጆርጋ መስፍን ያሉ ሙዚቀኞችና ሙዚቃ አቀናባሪዎችም ወጣቱ ትውልድ የኢትዮ ጃዝ አድናቂ ነው ይላሉ።
የአሁኑ ትውልድ በኢትዮ ጃዝ ላይ ፍላጎት አለው። ወጣት አርቲስቶች ሳይቀር የድሮውን ዘፈኖች በስራቸው ላይ ለማስመሰል ይሞክራሉ። የሙዚቃ ድግሶች ላይ ስንጫወት ወጣቶች የምታደርጉትን ቀጥሉበት እያሉ በጣም ነው የሚያበረታቱን። በጣም ደስ የሚል ነው።
የኢትዮጵያ ባህላዊ ሙዚቃዎችን ከምዕራባውያን ጋር አቀላቅሎ መጫወት እንደ አውሮፓውያን አቆጣጠር በ1950 በአርመናዊው የሙዚቃ ሰው በነርሲስ ናልባንዲያን የተጀመረ ሲሆን ብዙዎችም ይሄ ታላቅ የሙዚቃ ግኝት ነው ብለው ያምናሉ። ከፌስቲቫሉ አዘጋጆች መካከል አንዱ የሆነው ተሾመን ደግሞ ኢትዮ ጃዝ የሀገሪቱ ያልተነካ ቅርስ ነው ይላል።
ሀገራችን ያልተጠቀምንበት ትልቅ ሀብት አለን ዊችዝ ኢትዮ ጃዝ። ሌሎቹ ሀገሮች የሚጠቀሙበትን የሙዚቃ ስታይል እየፈለጉ አላገኙትም።
ኤደንን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለአርብ ምሽት የያዝነውንም በዚሁ ያበቃን። ነገ ቅዳሜ ምሽት 3 ሰዓት ላይ እንገናኝ። በእኛ በኩል ሰላም፣ ደህና አደሩ።
ከዛ ደግሞ ትምህርት ቤቶች ያስፈልጋሉ።
ክብራትና ክብራን አድማጭ ተመልካቾቻችን ጥቂት ሰከንዶች ቀርተዋል። ልዩ ልዩ ዝግጅቶች ነገ ይጠብቋቸዋል። በድጋሚ ሰላም።